Voice of America. ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ሰኔ 12 2012 ዓመተ ምህረት ዝግጅታችን ጀመረ።
ጥያቄውን የሚያነሱ አካላትን ጭምር ማሰር፣ በማሳደድ፣ በማሸማቀቅ የሚደርሱ ጫናዎች ከፍተኛ የነበሩት ይሄ ሁሉ ተቀይሮ ጥያቄው ምን እንዲመለስ እድል የፈጠረው አሁን ያለው የለውጥ መንግስት፣ በተለይ ክቡር ዶክተር አብይ አህመድ የሚመሩት የብልጽግና ፓርቲ ለዚህ ትልቅ አስተዋጽኦ ያለው በመሆኑ ሊመሰገን እና ስኬታማ ውጤትም እንደሆነ ሊወሰድ ይገባል።
የሐዋሳ ከተማ ምክትል ከንቲባ አቶ ጥራቱ በየነ ናቸው። 10ኛው የኢትዮጵያ ክልል የሆነችው ሲዳማን በተመለከተ የነበረውን የቀደመ ሂደት የሚያብራሩበትን ዘገባ በአብይ ርዕስ ይዘናል። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። ብርሃን ኃይሉ ስርጭቱን ታቀናብርላለች። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
እንደምናመሻችሁ አድማጮቻችን፣ ዜናውን ማንብላችሁ አዳነች ፍሳዬ ነኝ። በኢትዮጵያ በኮሮና ቫይረስ መያዛቸው የተረጋገጠ ሰዎች ከ4000 አለፈ። ባለፉት 24 ሰዓታት ውስጥ በተደረገው 4809 የላቦራቶሪ ምርመራ 116 ሰዎች የኮሮና ቫይረስ የተገኘባቸው ሲሆን በአጠቃላይ በኢትዮጵያ ቫይረሱ በምርመራ የተገኘባቸው ሰዎች ቁጥር 4070 መድረሱን የጤና ሚኒስቴር አስታውቋል። ባለፉት 24 ሰዓታት ቫይረሱ የተገኘባቸው ሰዎች 76 ወንዶች እና 40 ሴቶች ሲሆኑ 101 ሰዎች ከአዲስ አበባ፣ 6 ከኦሮሚያ፣ 4 ከደቡብ ክልል፣ 1 ከጋምቤላ፣ 1 ከአማራ፣ 1 ከትግራይ፣ 1 ሰው ከድሬዳዋ፣ 1 ሰው ደግሞ ከአፋር ክልል ናቸው። በሌላ በኩል ባለፉት 24 ሰዓታት ውስጥ የሁለት ሴቶች እና 5 ወንዶች በድምሩ የ7 ሰዎች ሕይወት አልፏል። ከነዚህ ውስጥ 5 በለይቶ ማረፊያ የነበሩ፣ 1 ሰው ከጤና ጣቢያ ሲሆኑ አንድ ሰው ደግሞ በአስከሬን ምርመራ የታወቁ መሆናቸውን የጤና ሚኒስቴሩ ጨምሮ አስታውቋል። በአጠቃላይ በሀገሪቱ ቫይረሱ የተገኘባቸውና ሕይወታቸው ያለፈ ሰዎች ቁጥር 72 ደርሷል። በሌላ መልኩ በትላንትናው ዕለት 88 ከአዲስ አበባ፣ 2 ከአማራ፣ 2 ከሶማሌ ክልል እና 1 ሰው ከኦሮሚያ በድምሩ 93 ሰዎች ያገገሙ ሲሆን በአጠቃላይ በኢትዮጵያ ከበሽታው ያገገሙ ሰዎች ቁጥር 1027 ደርሷል። ሱዳን ውስጥ የጦርነት ወንጀል ፈጽመዋል ተብለው ሲፈለጉ የነበሩት አሊኩ ሻይብ ከ10 ዓመታት በላይ ተደብቀው ከቆዩ በኋላ ተይዘው በኒዘርላንድስ ፍርድ ቤት እንደሚገኙ ታውቋል። ዳርፉር ውስጥ የወሲብ ጥቃትና ሰቆቃ በመፈጸም ሲቪሎችን በመግደል ሲከሰስ የነበረውን ጃንጃዊድ የተባለውን የተዋጊዎች ኃይል ይመሩ ነበር በሚል ነው የተከሰሱት። የዓለም አቀፍ የወንጀል ችሎት አቃቤ ሕግ ፋቱ ቤንሱዳ ኩሻይፍ በያዝነው ወር በማዕከላዊ አፍሪካ ሪፑብሊክ እጃቸውን ሰጥተው ወደ ሕግ መተላለፋቸውን ገልጸዋል። ኩሻይፍ እንደ አውሮፓ አቆጣጠር ከ2003 እስከ 2004 ዓ.ም በነበረው ጊዜ ውስጥ በሺዎች የሚቆጠሩ ጃንጃዊድ የተባሉ ሚሊሻዎችን ይመሩ እንደነበር ተገልጿል። እነዚያ ሚሊሻዎች በዳርፉር ህዝብ ላይ የዘር ማጽዳት ተግባር በመፈጸም ተከሰዋል። መንደሮችን የማቃጠል፣ በብዙ ሺህ የሚቆጠሩ ሰዎችን የመግደል ተግባር ይፈጽሙ እንደነበር ተገልጿል። ከ1 ሚሊዮን በላይ የሚሆኑ ሰዎች ከአካባቢው እንዲፈናቀሉ በማድረግም ሚና ነበራቸው ተብሏል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የግል የፖለቲካ ጥቅማቸውን ለማስጠበቅ ሲሉ የቻይናውን መሪ ሺ ጂንፒንግን ጨምሮ ከበርካታ የአገር መሪዎች ጋር የአገርን ብሔራዊ ጥቅም አሳልፈው የሚሰጥ ያልተገባ ግንኙነት ፈጽመዋል ሲሉ የቀድሞ የብሔራዊ ጸጥታ አማካሪያቸው ጆን ቦልተን በመጽሐፋቸው መግለጻቸው ተዘግቧል። እንዲህ ያሉ ክሶችንና ሌሎች ትችቶችን ይዞ ይወጣል የተባለው የጆን ቦልተን መጽሐፍ በአሜሪካ የፍትህ ሚኒስቴርም የሕግ ጥያቄ ተነስቶበታል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። አዲሱ የዩናይትድ ስቴትስ የዓለም አቀፍ ሚዲያ አገልግሎት ዋና ስራ አስኪያጅ ማይክል ፓክ የፈጸሙት ከስራ የማባረር እርምጃ እንዳስቆጣቸው ሁለት የሀገሪቱ ምክር ቤት አባላት መግለጻቸው ተዘግቧል። ማይክል ፓት ስራ እንደጀመሩ የመካከለኛው ምስራቅ ብሮድካስቲንግ መረቦች፣ የነጻ እስያ ሬዲዮ፣ የነጻ አውሮፓና ነጻ ሀርነት የኪባ ብሮድካስቲንግ ጽፈት ቤት እንዲሁም የግል ቴክኖሎጂ ድርጅት ኃላፊዎችን ከስራ አባረዋል። ሚስተር ፓክ ስራ ከጀመሩበት የመጀመሪያ ሳምንት ውስጥ እንዲህ አይነት እርምጃዎች መወሰዳቸው ያስደነግጣል። የነጻነትና የዲሞክራሲ ምሰሶ የሆነውን ነጻ አዘጋገብን ከመጠበቅና ከማበረታታት ይልቅ የትራምፕ አስተዳደር የፖለቲካ ፍላጎትን መምረጣቸው እጽኑ አሳዝኖናል ሲሉ ዲሞክራት የተወካዮች ምክር ቤት የገንዘብ ምደባ ኮሚቴ ሊቀመንበር ኒታ ሎይና ዲሞክራቱ የተወካዮች ምክር ቤት የውጭ ጉዳይ ኮሚቴ ሊቀመንበር ኤሌት ኤል ኤንግል የጋራ መግለጫ አውጥተዋል። አሶሺየትድ ፕሬስ የዜና አገልግሎት በዘገበው መሰረት ፓክ ኃላፊዎቹን ከስራቸው ሲያባረሩ የሰጡት ምክንያት የለም። የሚኒሶታ ክፍለ ግዛት ሴኔተር ኤሚ ክሎቤሸር ለፕሬዝዳንትነት እየተወዳደሩ ያሉት ጆ ባይደን ለምክትል ፕሬዝዳንትነት አብረዋቸው የሚወዳደሩ ጥቁር ሴት ቢመርጡ የተሻለ እንደሚሆን በመግለጽ ራሳቸውን ለቦታው ከመቅረብ መሰረዛቸው ታውቋል። ባይደን ለምክትል ፕሬዝዳንትነት አብረዋቸው እንዲወዳደሩ የሚመርጡት ሴት መሆኑን መሰረት በማድረግ ጥቁር ሴት እንዲመርጡ ባለፈው ረቡዕ በስልክ እንዳነጋገሯቸው ሴኔተሯ ትላንት ገልጸዋል። በሀገሪቱ ያለውን ሁኔታ ለማርገብ ከተፈለገ ጥቁር ሴት መምረጥ የሚያስፈልግበት ጊዜ ነው ሲሉ ክሎበሸር ኤምኤስኤንቢሲ በተባለው የቴሌቪዥን ጣቢያ ተናግረዋል። የተባበሩት መንግስታት ድርጅት የኒውክሌር መሳሪያ አገልግሎት ይፋ ያልተደረገ የኒውክሌር ንጥረ ነገር ተቀምጦባቸዋል የተባሉ ሁለት ቦታዎችን ለተቆጣጣሪዎች ክፍት እንድታደርግ ኢራንን ጠይቋል። ይህ ውሳኔ የጸደቀው ዓለም አቀፍ የአቶሚክ ኤነርጂ አገልግሎት በተባበሩት መንግስታት ድርጅት ባደረገው ስብሰባ ላይ ነው። ኢራን ለወራት ያህል በተጠቀሱት ቦታዎች ተደራሽነት እንዲኖር ባለመፍቀዷ ወደ ዲፕሎማሲያዊ ውጥረት አምርቷል። የውሳኔውን ሐሳብ ያቀረቡት ብሪታንያ፣ ፈረንሳይ እና ጀርመን ሲሆኑ ዩናይትድ ስቴትስ ደግፈዋለች። ቻይና ግን ተቃውማለች። በመጨረሻም የኮቪድ-19 አጫጭር ዜናዎች። በዓለም ደረጃ የኮቪድ-19 በሽተኞች ቁጥር ማሻቀቡ ቀጥሏል። የጆንስ ሆፕኪንስ ዩኒቨርሲቲ በገለጸው መሰረት በአሁኑ ወቅት በዓለም ደረጃ ከ8.5 ሚሊዮን በላይ የኮቪድ-19 በሽተኞች አሉ። ዩናይትድ ስቴትስ ከ2 ሚሊዮን በላይ የቫይረሱ በሽተኞች አሏት። ከዓለም ቀዳሚ ቦታ ትይዛለች። ቀጥላ ብራዚል ስትሆን 978,000 የቫይረሱ በሽተኞች አሏት። ሶስተኛዋ ሩሲያ ከ568,000 በላይ የኮሮና ቫይረስ በሽተኞች አሏት። የጆንስ ሆፕኪንስ ዩኒቨርሲቲ በገለጸው መሰረት በብራዚል በቫይረሱ የሞቱ ሰዎች ቁጥር 47,748 ነው። የሀገሪቱ ፕሬዚደንት ጀር ቦልሶናሮ ግን ከኢንፍሉዌንዛ ያላለፈ ነው በማለት ሲያቃልሉት ቆይተዋል። የሀገሪቱ የንግድ ተቋማት ስራቸውን እንዲቀጥሉና ክፍላተ ግዛት የጣሉትን የእንቅስቃሴ ገደብ እንዲያላሉ ሲገፋፉ ቆይተዋል። በሌላ ዜና ደግሞ አንድ አዲስ የተባበሩት መንግስታት ድርጅት ዘገባ በገለጸው መሰረት በኮሮና ቫይረስ ምክንያት ልጆች በድረገጽ መስመር በኩል የጥላቻ የማስፈራራት ተግባርና የጥቃት ሰለባዎች እየሆኑ ናቸው። ትምህርት ቤቶች በተዘጉበት በአሁኑ ወቅት መሄጃ ስለሌላቸው ከሚያዋክቧቸው ቤተሰቦች ጋር መዋልና ማደር ይገደዳሉ ይላሉ ጠበብት። በአጠቃላይ በዓመት 1 ቢሊዮን የሚሆኑ ልጆች በአካል በወሲብና በስነ ልቦናዊ ጥቃት እንደሚሰቃዩ አሁን ደግሞ በኮቪድ-19 ምክንያት እየባሰ መሄዱ ተዘግቧል። አድማጮች፣ የምሽቱ ዜናችን እዚህ ላይ አብቅቷል። መልካም ጊዜ እንመኛለን።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ1240 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ሰኔ 12/2012 ዓ.ም ምሽት ፕሮግራም ነው። በፌስቡክ አት ቪኦኤ አማሪክ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል።
አጥፊዎች ተጠያቂነት እንዲረጋገጥ፣ የተበደሉ ሰዎች እንዲካሱ፣ የደረሰ ቁስል እንዲሽር ተቻለንን አስተዋጽኦ ለማድረግ ተግባራችን፣ ስራችን፣ ኃላፊነታችን ስለሆነ ይህንን እናደርጋለን።
የኢትዮጵያ ሰብአዊ መብት ኮሚሽን ኮሚሽነር ዶክተር ዳንኤል በቀለ ናቸው። የኦሮሞ ፌዴራሊስት ኮንግረስ ያቀረበውን አቤቱታ በተመለከተ ማብራሪያ ሰጥተውናል። በሁለተኛው አጋማሽ ላይ እናስደምጣችኋለን። አድማጮች፣ የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱን አብይ ርዕስ እናስደምጣችሁ። ሲዳማ 10ኛው የኢትዮጵያ ብሔራዊ ክልላዊ መንግስት እንዲሆን ህገ መንግስታዊ መብት እንዲከበር ያስቻለው እውነተኛ የፌዴራሊዝም ስርዓት መሆኑን የሐዋሳ ከተማ ምክትል ከንቲባ አቶ ጥራቱ በየነ ተናገሩ። የደቡብ ክልል ምክትል ርዕሰ መስተዳድር አቶ ርስቱ ይርዳው በበኩላቸው ለሲዳማ ህዝብ ደስታቸውን ገልጸው በክልሉ በብዛት የሚነሱ የክልል ጥያቄዎችን በተመለከተ አንደኛው ንግር እዚህ፣ ሌላኛው ንግር ደግሞ ሌላ ቦታ ያደረጉ የፖለቲካ ትርፍ ለማግኘት የሚሯሯጡ አካላትን መከተልና ትላንት የህዝቦችን መብት አፍኖ ካቆየው ስርዓት ጎን መቆም ኪሳራ እንጂ ትርፍ የለውም ብለዋል። የደቡብ ክልልን በአዳዲስ ክልሎች ለማደራጀት የተጀመረው ውይይት ገና ያልተጠናቀቀ መሆኑን የክልሉ ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ጥላሁን ከበደ አስታውቀዋል። ዮናታን ዘብዲዮስ ዝርዝር አለው።
የሐዋሳ ከተማ ምክትል ከንቲባ አቶ ጥራቱ በየነ ትናንት ከደቡብ ክልል ምክር ቤት ስልጣን የተረከበው ሲዳማ 10ኛው የኢትዮጵያ ብሔራዊ ክልላዊ መንግስት ሆኖ እንዲደራጅ ያደረገውና በክልል መደራጀት ህገ መንግስታዊ መብቱን ያስከበረለት በለውጥ መንግስት እየተመራ ነው ያሉት እውነተኛ የፌዴራሊዝም ስርዓት መሆኑን ተናግሯል።
ባለፉት 27 ዓመት በህገ መንግስቱ ላይ የብሔር ብሔረሰቦች መብት ለማስከበር በግልጽ የተቀመጡ አንቀጾች አሉ። ማንኛውም ብሔር ብሔረሰብ የራሱን አስተዳደር የመመስረት ቋንቋውን፣ ባህሉን የማሳደግ ሙሉ ነጻነት ህገ መንግስቱ ይሰጣል። ነገር ግን ይሄ ሳይተገበር ላለፉት 27 28 ዓመታት የቆየንበት ጊዜ ነው የነበረው። ይልቁንም ጥያቄውን የሚያነሱ አካላትን ጭምር ማሰር፣ በማሳደድ በማሸማቀቅ የሚደርሱ ጫናዎች ከፍተኛ የነበሩት፣ ይሄ ሁሉ ተቀይሮ ጥያቄውም እንዲመለስ እድል የፈጠረው አሁን ያለው የለውጥ መንግስት፣ በተለይ ክቡር ዶክተር አብይ አህመድ የሚመሩት የብልጽግና ፓርቲ ለዚህ ትልቅ አስተዋጽኦ ያለው በመሆኑ ሊመሰገን እና ስኬታማ ውጤትም እንደሆነ ሊወሰድ ይገባል።
አቶ ጥራቱ ሲናገሩ ማንነታቸውና ስማቸውን ባይገልጡም ብልጽግና አህዳዊ ነው እያሉ መንግስት ያገኘውን ተቀባይነት ለማጠርሸት እና ህዝቡን በማደናገር ሰላም እንዳይኖር ለማድረግ የሚንቀሳቀሱ ኃይሎች ያፈሩበት ተግባር ነው ብለዋል።
አንዳንዶች እንደሚያነሱት የብልጽግና ፓርቲ የፌዴራል ስርዓቱን የማይደግፍ ነው፣ የብሔር ብሔረሰቦችን መብት የሚጋፋ ነው፣ በሬ ወለደው ለማጥላላት የሚያደርጉት ስራ ነው የነበረው። በተግባር የሚያረጋግጥ መንግስት የሚያደርገውን ነው ብልጽግና ፓርቲ ያደረገው። ይህንን የሲዳማን ጥያቄ መልስ ሲሰጥ ምን ያህል ለእውነተኛ ፌዴራል ስርዓት መተግበር ቁርጠኛ እንደሆነ፣ ለብሔር ብሔረሰቦች መብት መከበር ቁርጠኛ እንደሆነ ያረጋገጠበት፣ አህዳዊ ሳይሆን ፌዴራል ስርዓትን የሚያጎለብት ፓርቲና መንግስት መሆኑን ያረጋገጠበት በመሆኑ ይሄ ለፓርቲው ለመንግስታችንም ትልቅ ስኬት ነው።
አቶ ጥራቱ የደቡብ ክልል ለሲዳማ ክልል የክልልነት ስልጣን ማስረከቡን ተከትለው በሰጡት መግለጫ ስልጣን ከተረከብንበት ደቂቃ ጀምሮ ትግላችን መልኩን ቀይሯል፣ ከህዝቡና ከወጣቱ የሚጠበቀው ከድህነት ጋር መጋፈጥ ነው ሲሉ በአጽንኦት ተናግሯል።
አዲሱ ክልል ራዕይ አድርጎ የሚንቀሳቀሰው ልማት፣ መልካም አስተዳደር፣ አብሮነት፣ አንድነትን እንደ ዋና ራዕዩ አድርጎ የህግ የበላይነት የሚረጋገጥበትና ሰላም ከሁሉም አካባቢዎች በተሻለ ሁኔታ ደግሞ የበለጠ የሚረጋገጥበት ይሆናል ማለት ነው።
ሲዳማ መብቱን ለማስከበር ከብሔር ብሔረሰቦች ጋር እንጂ ብቻውን አልታገለም። በመሆኑም የሲዳማ ህዝብ ከሌሎች ብሔር ብሔረሰቦችና ህዝቦች ጋር ያገኘውን ድል ትሩፋት አብሮ ይቋደሳል ብሏል።
የክልል የመደራጀት የመጨረሻ ግብ አይደለም። ለህዝባችን አንዱ የአደረጃጀቱ መመለስ ዘመናት ጥያቄ በመሆኑ እንደ ትልቅ ስኬት ይወሰዳል። ግን ቀጣይ ትልቅ ስራ የሚጠብቀን ነው የሚሆነው። ከምስረታው በኋላ ሰላምን ማረጋገጥ ይጠበቅብናል። ልማትን ማረጋገጥ፣ በተለይ ስራ አጥ ወጣቶች በስፋት ያሉበት ነው። በርካታ ምሁራን ስራ አሁን የላቸው።
እኩልነትና ፍትሐዊነትን የምናረጋግጣለን። ማንም በስጋት ውስጥ አይኖርም። የሚመሰረተው አዲስ ክልልም የአገርና አንድነት ማዕከል ያደረገ ይሆናል ነው ያሉትም። የደቡብ ክልል ምክትል ርዕሰ መስተዳድር አቶ ርስቱ ይርዳው በበኩላቸው የሲዳማ ህዝብ በክልል መደራጀትን ተከትሎ የተሰማቸውን ደስታ ገልጠዋል። በክልሉ ባያለው የሚነሱ የክልል ጥያቄ በተመለከተ ውሏቸውና ውላቸው የማይታወቁ አካላትን መከተልና ትናንት የህዝቦችን መፍት አፍኖ ካቆየው ስርዓት ጎን መቆም ኪሳራ እንጂ ትርፍ የለውም ብሏል።
ይሄ መንግስት እና ይሄ ፓርቲ የህዝቡን ፍላጎት አዳምጠው የሚመልስ ፓርቲ እንደሆነ በሁላችን ውስጥ መተማመን ከተፈጠረ የፖለቲካ ትርፍ ለማግኘት የሚሯሯጡ አለ። በዚህ አጋጣሚ እነሱ ጀግና ሆነው ለመውጣት ይፈልጉ በየአካባቢ የተፈለፈሉ መቀመጫቸው አንድ እግራቸው አንድ ቦታ ሌላ እግራቸው ሌላ ቦታ ያደረጉ አለ። ያ አያዋጣ። ስለዚህ የኛውን ትግክለኛውን የህዝባችንን ጥያቄ የሚመልስ ስርዓት አይተናል። ስርዓቱ ደረጃ በደረጃ ጥያቄ ይመልሳል። የክልሉ መንግስት ይሄን እንዲሆን ከፌዴሬሽን ምክር ቤት ጋር ከፌዴራል መንግስት ጋር ተባብሮ ይሰራል።
የህዝብ ጥያቄ በሰለጠነ በሰከነ መንፈስ ሰላማውና ዲሞክራሲያዊ በሆነ መንገድ እንጂ ጥላቻን በሚነዛ ሁኔታ እንደማይፈታ ተናግሯል። ከ14 በላይ ዞኖች ክልል ካልሆነን ያሉ ሰርክ የሚጎተጉቱትን ክልል የሚመሩት ምክትል ርዕሰ መስተዳድር አቶ ርስቱ ህገ መንግስቱ ብዙ ጉድለቶች እንዳሉበት ተናግረው የህዝብ ጥያቄ በስብሰባና በጅምላ ሀሳብ የሚመለስ ባህል መሆኑ የደቡብ ክልል የሁሉንም ጥያቄ እስኪመልስ ተጠናክረው ይቀጥላል ነው የሚሉት።
በስርዓት እስከምንለውጠው ጊዜ ድረስ በህግ መገዛት አለበት። በህገ መንግስት ስርዓት መመራት አለበት። ስለዚህ ክልሉ መቀጠል አለበት። ክልሉ የመጨረሻ የቀሩ ህዝቦች ቦታ እስኪይዙ አደራጅቶ እስከሚወጣ መስራት መቀጠል አለበት። ካልሆነ የዋህነት ነው። ካልሆነ መብታችንን ሜዳ ላይ መጣል ማለት ነው። ስርዓት አልበኝነት የሰፈነበት ምድር ይኑረን ማለት ነው። በየአካባቢ መንግስት ከሌለ አይንሰላችሁ። ሁሉም ጉልበተኛ ተነስቶ የፈለገውን የሚያደርግበት ህዝብ ዋስትና የሚያጣበት ሁኔታ ይፈጠራል። በህገ መንግስት መሰረት የተቋቋመ ዞን መስራት አለበት። በህገ መንግስት መሰረት የተቋቋመ ልዩ ወረዳ መስራት አለበት። ወረዳ ቀበሌ መስራት አለበት።
በጠቅላይ ሚኒስትር አብይ አህመድ የተዋቀረው 80 አባላትን የያዘው የሰላም አምባሳደሮች ኮሚቴ የደቡብ ክልልን በአዳዲስ ክልሎች ለማደራጀት የተጀመረው ውይይት ገና ያልተጠናቀቀ መሆኑን የደቡብ ክልል ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ጥላሁን ከበደ አስታውቀዋል።
የቀሩትን እናስተካክል፣ በዚህ አግባብ ልታረም ይገባል ተብሎ በጋራ ተማምነን ዋናውና ህገ መንግስታዊ ስርዓት ተከትሎ ሊመልስ የሚችለው የፌዴሬሽን ምክር ቤቱ ስለሆነ ለወደ ምክር ቤቱ መሄድ አለበት ተብሎ ስለተላለፈ በዚህ በደንብ ቢወሰድ በጣም ጥሩ ነው የሚሆነው። ትልቁ ካድራ ጋር የቀረበው ሌሎች ህዝቦችን በተመለከተ በብቃት በባለቤትነት ተከታትላችሁ በጣም አጭር ጊዜ ውስጥ የህዝቦች ጥያቄ ህገ መንግስታዊ ስርዓት ተከትለው ህዝቡ በሚፈልገውና
የሲዳማ ክልል ስልጣን ይረከብ እንጂ የንብረት ክፍልን ጨምሮ ከደቡብ ክልል ጋር ያልጨረሷቸው ጉዳዮች መኖሩ ትናንት በተደረገው የክልሉ ምክር ቤት ጉባኤ ተገልጧል። በዚህና በቀጣይ በአዲሱ ሲዳማ ክልል በሚሰሩ ጉዳዮች ላይ ሰሞኑን ተጨማሪ ዘገባ ይዤ እመለሳለሁ። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታን ዘብዲዮስን ለዘገባው እናመሰግናለን። ከአሜሪካ ድምፅ መጽሔት ነው እያዳመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ ገዢው ፓርቲ ከህግ አግባብ ውጪ የህዝብ ተቀባይነትን ለማግኘት ያደርገዋል ያለውን ሩጫ በአስቸኳይ እንዲያቆም ጠየቀ። በደቡብ ክልል የተነሱ ጥያቄዎችን ለመመለስ ያዘጋጀው ያወቃቀር ዘዴም የተሳሳተ አካሄድ ነው አለ። መለስካቸው አመሃ ዝርዝሩን ያስደምጠናል።
ኢዜማ ይፋ ያደረገው መግለጫ እንደሚያመለክተው በደቡብ ክልል በአሁኑ ወቅት በተለያየ መልኩ የሚቀርቡ ጥያቄዎች ራስን በራስ የማስተዳደር ጥያቄዎች ናቸው። ፓርቲው ለእነዚህ ጥያቄዎች ድጋፉን ገልጾ ከህብረተሰቡ ለሚነሱ ጥያቄዎች ቀጥተኛና ዘላቂ መፍትሄ መስጠት ሲገባ ጊዜያዊና የህዝቡን ጥያቄ የማይፈቱ አማራጮችን በማቅረብ የህዝብን እውነተኛ የፍትህና የዲሞክራሲ ጥያቄዎችን ማፈን ተገቢ አይደለም ይላል የፓርቲው መግለጫ። አክሎም ገዢውን ብልጽግና ፓርቲ በህገ ወጥ መንገድ የህዝብ ተቀባይነትን ለማግኘት እየሰራ እንደሆነም ይከሳል። ይህን እንዲያብራሩ የኢዜማን ሊቀመንበር አቶ የሸዋስ አሰፋን ቪኦኤ ጠይቋቸዋል።
በደቡብ ክልል በተለያዩ ዞን የወረዳና የተለያዩ የመንግስት መዋቅር ያሉ ሰዎች የገዢው ፓርቲ አካል የነበሩ ከዚህ በፊት ሲያስሩ ሲገርፉ የነበሩ ሰዎች ናቸው። አሁን ተርማቸው ሊያልቅ በስድስት ወር ያነሱ ጊዜ ነው የቀራቸው። ከዚህ በፊት ያላነሱትን ነገር የህዝብ ተቆርቋሪ በመምሰል በ100% ድምፅ ወስነናል ወረዳ እንዲሆን ዞን እንዲሆን እያሉ እነሱ ናቸው እየገቡት ያሉ። የህዝቡ አብሮ ነው የኖረው፣ ወደፊትም አብሮ ነው የሚኖረው። በፍጹም በፓርቲዎች ደረጃ ወይም በቡድኖች ደረጃ ያንበዛ አይደለም በየትኛውም አካባቢ ያለ ህዝብ። ስለዚህ እነዚህ በትግል የወረዱ እውነት ለመናገር በህዝቡ ትግል ትክክል አይደላችሁም ተብለው ከ2 ዓመት በፊት በህዝብ የተሸነፉ ኃይሎች ናቸው። ልክ እንደ ክልል አድራጊ፣ ዞን አድራጊ፣ ወረዳ አድራጊ ሆነው ተቀመጡትና ይህ ትክክል አይደለም፣ ከታች ከህዝቡ ነው መምጣት ያለበት፣ ማስፈጸም ያለበት ደግሞ በትክክል ከዚህ በፊቱ በተጭበረበረ ድቻ 100% ተገኘ በተባለ ድምፅ የተመረጡ ሰዎች ሳይሆኑ በትክክል የተመረጠ ሰው ነው ይህን ማስፈጸም የሚል እምነት ነው ያለን።
አቶ ይሽዋስ ፓርቲያቸው በአሁኑ ጊዜ በደቡብ ብሔሮች ብሔረሰቦችና ህዝቦች ክልል የተነሱትን የአስተዳደር አደረጃጀት ጥያቄዎች እንዴት እንደሚመለከታቸውም በዝርዝር አስረድተዋል። በመጀመሪያ ደረጃ እነዚህ ጥያቄዎች በዚህ ልዩ ወቅት ለመፍታት የሚካሄድበት መንገድ ትክክል አይደለም የሚል አቋም ፓርቲያቸው ያራምዳል።
በመሰረቱ እኛ የኢትዮጵያ ውስጥ የተፈጠረው የክልልና የአስተዳደር መዋቅር ተገቢ እንዳልሆነ፣ በተለይ ደግሞ የደቡብ ክልል ብሎ አንድ ላይ በመጨምለቅ የተደረገ ስለሆነ ትክክል እንዳልሆነ መከላከል እንደሚገባው እናምናለን። ግን በሁለት ምክንያት አሁን ወቅቱ አይደለም ብለን እናስባለን። የመጀመሪያው የክልልነት ጥያቄ ወይም የአስተዳደር ወሰን ጥያቄ የህዝብ ይሁንታ የሚጠይቅ በመሆኑ አሁን ደግሞ ኮሮና ቫይረስ የህዝብ ውይይት ለማድረግ የማያስችል ሁኔታ ስለሆነ ያለ ፈቃድ መደረግ የለበትም የሚል ጠንካራ አቋም አለን።
በኢዜማ እምነት አሁን በስልጣን ላይ ያለው መንግስታዊ አስተዳደር በፌዴሬሽን ምክር ቤቱ የስልጣን ጊዜውን ያራዘመ ቢሆንም በመሰረቱ ዘላቂ ውጤት ያላቸውን ተግባራት ማከናወን የለበትም። የ2012ን አገር አቀፍ ምርጫ ለማካሄድ እንደማይቻል ታምኖ ህጋዊ መፍትሄ ሲፈለግ ኢዜማ ያቀረበው መፍትሄም በስልጣን ላይ ላለው መንግስት ገደቦች በማዘጋጀትና ከአንድ ዓመት የማይበልጥ ጊዜ በመስጠት ዴሞክራሲያዊ ምርጫ እንዲካሄድ እንደነበረ ያስታውሳል። አሁን በደቡብ ክልል ገዢው ፓርቲ የሚያደርገው ግን ከዚህ የዘለለና የመብት ሰጭነትና ነሽነትን ፍላጎት የሚያሳይ ነው ብለዋል።
እንደሚታወቀው መንግስት የተመረጠበት ጊዜ አልቆ የሽግግሩን ጊዜ እንዳለ ታሳቢ አድርገን ስልጣኑን በፌዴሬሽን ምክር ቤት ምንድን አስረዝሞ ነው ያለው እና በሚያስረዝምበት ጊዜ ከዚህ በፊት በነበረን መግለጫ ሁለት ነገር፣ አንደኛ ጊዜው መወሰን አለበት፣ ሁለተኛ ደግሞ የሚሰራቸው ስራዎች በቀጣዩ መንግስት ላይ ተጽዕኖ የማያሳድሩ መሆን አለባቸው፣ በሌላ አነጋገር የተገደበ ስልጣን ነው ሊኖረው የሚገባ የሚል ጠንካራ አቋም ነበረ። ይሄ የስልጣን ጊዜያቸው ያለቁ የዞን ቤት አባላት፣ የወረዳ ምክር ቤት አባላት ሌላ ክልል እንዲዋቀር እንደዚህ የመሳሰሉ ነገሮችን ለማድረግ የሚገፉት አካሄድ የህዝብን ፈቃድ ያልጠየቀና ዝም ብሎ በእነሱ በፓርቲ ስሜት ብቻ ስለሆነ ለዚህ ዋናው ተጠያቂ ገዢው ፓርቲና በዚያ አካባቢ ያሉ ፓርቲዎች ናቸው። ይህንን አስቸኳይ ማቆም አለባቸው። የህዝብ ፈቃድ መጀመሪያ መጠየቅ አለበት የሚል ለኛ እምነት።
የኢዜማ መግለጫ በመጨረሻም ገዢው ፓርቲ ይህን ድርጊቱን ቀጥሎ በዚህም ምክንያት በሰው ህይወትና ንብረት ላይ ለሚደርስ እያንዳንዱ ጉዳት ቀጥተኛ ተጠያቂ በራሱ ተነሳሽነት ጉዳዩን እየገፋ ያለው ገዢው ፓርቲ እንደሚሆን ያሳስባል። መግለጫው ላነሳው ጥያቄና ክስ ከገዢው ፓርቲ ወገን ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አድማጮች፣ በዚህ ጉዳይ ላይ ከመንግስት መረጃ ለማግኘት ያደረግነው ጥረት አልተሳካም። ምላሽ እንዳገኘን ይዘን እንመለሳለን። ወደ ተከታዩ ዘገባ እንለፍ። በሐሮማያ ዩኒቨርሲቲ የሚገኘው ለይቶ ማቆያ መሰረታዊ የሆኑ አገልግሎቶች የተሟሉለት መሆኑን ገለጸ። የዩኒቨርሲቲው የህዝብና የዓለም አቀፍ ግንኙነት ዳይሬክቶሬት ዳይሬክተር አቶ አለምሸት ተሾመ በለይቶ ማቆያ ውስጥ የምትገኝ ወጣት በማቆያው መሰረታዊ አቅርቦት አልተሟላም በሚል ለአሜሪካ ድምጽ የገለጸችው ከእውነት የራቀ ነው ሲሉ አስተባብለዋል። የዩኒቨርሲቲው ለይቶ ማቆያ አስተባባሪና ጠቅላላ ሐኪም የሆኑት ዶክተር በረከት አብ ነጋሽ በበኩላቸው ሰዎች ወደ ማቆያው ሲገቡ የስነ ልቦና ጫና ሊፈጥርባቸው እንደሚችል ጠቁመዋል። ስመኝሽ የቆየ ዝርዝር አላት።
ለኮሮና ቫይረስ ተጋላጭ ለሆኑ ሰዎች የለይቶ ማቆያነት አገልግሎት መስጠት ከጀመሩ ከፍተኛ ትምህርት ተቋማት መሃል አንዱ በሆነው የሐረማያ ዩኒቨርሲቲ ውስጥ የነበረችው የ18 ዓመት ወጣት ህይወት ገዛኸኝ በለይቶ ማቆያው ላሉ ሰዎች ከምግብ ጀምሮ ለኑሮ የሚያስፈልጉ መሰረታዊ ነገሮች እንዳልተሟላላቸውና የቫይረሱ መከላከያ የሚሆን የፊት መሸፈኛ ጭንብልና ጓንት እንደማይሰጣቸው፣ በሕክምና ባለሙያዎችም ምንም አይነት ክትትል እንደማይደረግላቸው ገልጻ ነበር። በጉዳዩ ላይ አስተያየቱን የሰጠው ሐረማያ ዩኒቨርሲቲ በበኩሉ በወጣቷ የቀረበውን ወቀሳ እንደማይቀበለው ገልጾ ማንኛውም ከቫይረሱ ጋር ንክኪ እንዳለው ተጠርጥሮ ወደ ለይቶ ማቆያው የሚገባ ሰው የተሟላ የመጠለያ፣ ምግብ፣ ውሃና ሕክምና ያገኛል ብሏል። የዩኒቨርሲቲው የህዝብና ዓለም አቀፍ ግንኙነት ዳይሬክቶሬት ዳይሬክተር አቶ አለምሸት ተሾመ እንደሚያስረዱት ከመጋቢት 21 ጀምሮ የለይቶ ማቆያነት አገልግሎት መስጠት የጀመረው የሐረማያ ዩኒቨርሲቲ እስካሁን 1210 ሰዎችን ያስተናገደ ሲሆን ወደ ማቆያው ለሚገቡ ሰዎች በሙሉ ለተማሪዎች ያቀርብ የነበረውን ምግብ አሻሽሎ እንደሚያቀርብ ይናገራሉ።
ወደ ማቆያው የሚገቡ ሰዎች የቶሎ አገግመው ወይም ደግሞ ጉዳት ውስጥ እንዳይገቡ በሚያስችል መልኩ የተመጣጠነ ምግብ እንዲያገኙ የስነ ምግብ ባለሙያዎች ባቀረቡት ሜኑ መሰረት የምግብ አገልግሎት እየተሰጠ ነው። ለሚገቡ ሰዎች ራሱ አንሶላም፣ ብርድ ልብስም እያቀረብን ነው ያለ ነው።
አቶ አለምሸት ጨምረው 3401 ክፍሎች ባሉትና በአሁኑ ሰዓት ከሐረሪ፣ ሶማሌና ከኦሮሚያ ምስራቅ ሐረርጌ አካባቢ የመጡ 290 ሰዎችን እያስተናገደ በሚገኘው የሐረማያ ዩኒቨርሲቲ ቫይረሱ እንዳይዛመት አስፈላጊ ጥንቃቄ እየተደረገ እንደሆነ ይገልጻሉ።
ወደ መጸዳጃ ቤት ሲሄዱ፣ ሻወር ቤት ሲሄዱ ያው ለይቶ ማቆያ የተማሪዎች ዶርምተሪ የነበረ ስለሆነ መታጠቢያ ክፍልን በጋራ ነው የሚጠቀሙት። እዛ መታጠቢያ ክፍል ኮንታሚኔሽን ወይም ደግሞ በመነካካት ችግር እንዳይፈጠር የጓንትም አፍና አፍንጫ መሸፈኛ ጭንብልም ይሰጣል። እዛ ውሃም ዲስኢንፌክታንትም ወይም ደግሞ የጸረ ተዋሲያን ተቀላቅሎ ይቀመጣል።
ሌላው አስተያየታቸውን የሰጡንና እስካሁን በለይቶ ማቆያው ገብተው በተደረገላቸው ምርመራ የኮሮና ቫይረስ ተገኝቶባቸው ወደ ማገገሚያ ስፍራ የተወሰዱ 28 ሰዎች እንዳሉ የነገሩን በሐረማያ ዩኒቨርሲቲ ለይቶ ማቆያ አስተባባሪና ጠቅላላ ሐኪም የሆኑት ዶክተር በረከተ አብ ነጋሽ ናቸው። ዶክተር በረከተ አብ በለይቶ ማቆያው ከአምስት ዓመት በታች ለሆኑ ህጻናት፣ ነፍሰ ጡር እናቶችና ተጓዳኝ በሽታ ላለባቸው ሰዎች ተጨማሪ የምግብ ድጋፍና አስፈላጊው 24 ሰዓት ህክምና ክትትል እንደሚደረግላቸው ይገልጻሉ።
ተጓዳኝ የሆኑ ህመሞች ላሉባቸው ብቻ ሳይሆን ሰዎች ለይቶ ማቆያ ውስጥ በሚቆዩበት ጊዜ የተለያየ የህክምና ክትትል ሊያጋጥማቸው ይችላል። ከዛ በተጨማሪ ደግሞ የሙቀት ልኬት ሊገቡ ከተደረገ በተጨማሪ ቢያንስ በቀን አንድ ጊዜ የሙቀት ልኬት ወይም ደግሞ ሌሎች ሳል፣ ጉሮሮ መከርከር፣ ትንፋሽ ማጠር እነዚህ ምልክቶች መኖራቸውና ለመኖራቸውም በተቻለ መጠን ቢያንስ በቀን አንድ ጊዜ እንዳልኩሽ ክትትል እናደርጋለን። አሁን በዚህ ሰዓት ላይ እንደውም ብዙ ችግሮች ያጋጥሙናል። ሰዎች ምልክቱ እያላቸው ምልክቱ የለንም ብሎ የመዋሸት እንዲሁም ደግሞ የተለያዩ የሆኑ የአደንዛዥ እጽ ወይም ደግሞ የተጓዳኝ ሱስ ያለባቸው ሰዎች በጣም ተጨማሪ ጫና እኛ ላይ ይፈጥራል።
ስለ ኮሮና ቫይረስ ማብቂያ የሌላቸው የሚመስሉ መረጃዎችን ከመስማት ጀምሮ በድንገት ወደ አስገዳጅ ለይቶ ማቆያዎች በመግባትና ከገቡ በኋላ በመረጃ እጥረት በሚፈጠር የአይምሮ መረበሽ ምክንያት ከለይቶ ማቆያዎቹ ለማምለጥ ከመሞከር አንስቶ ራስን እስከ ማጥፋት የሚያደርሱ አጋጣሚዎች በተደጋጋሚ ይሰማሉ። በሐረማያ ዩኒቨርሲቲም በተመሳሳይ ራሱን ለማጥፋት ሞክሮ የነበረ ግለሰብ በለይቶ ማቆያው ሰራተኞችና በሐኪሞች ትብብር መትረፍ እንደቻለ የሚናገሩት ዶክተር በረከተ አብ ሰዎች በማቆያው ሲገቡ የስነ ልቦና ጫና ሊፈጠርባቸው እንደሚችል ጠቁመው ይህን ለመቀነስ ተቋሙ የተለያዩ ስራዎችን እንደሚሰራ ያስረዳሉ።
የተለያዩ የስነ ልቦና ጫና ሊመግባቸው ስለሚችል የስነ ልቦና ባለሙያዎችን አማክረን በድምጽ የተቀረጹ በምስል የተቀዱ አንዳንድ መልእክቶችን እንዲተላለፍ ያለውን ጊዜ ለማለፍ ወይም ደግሞ የስነ ልቦና ጫናን ለማለፍ የሚረዱ መልእክቶች እንዲተላለፉ አድርገን ከዛ በመቀጠል ደግሞ በጎ ፈቃደኛ የሆኑ የስፖርት ሳይንስ መምህራንን አሰልጥነን ሳምንቱን በሙሉ በሁለት ግሩፕ ተከፍለው አንድ ሰው ለይቶ ማቆያ ውስጥ በሚቆይበት 15 ቀን ውስጥ ቢያንስ 7 ጊዜ የሚደርስ የሪክሬሽናል የሆነ ፊዚካል ኤክሰርሳይዝ ወይም ደግሞ የአካል እንቅስቃሴ እንዲያደርጉ እናደርጋለን።
ቀደም ሲል በተላለፈው ዝግጅታችን ከኮሮና ቫይረስ ጋር ንክኪ እንዳላቸው ተጠርጥረው በድንገት ወደ ለይቶ ማቆያ የሚገቡ ሰዎች ውጤታቸው እስከሚታወቅ ድረስ ለከፍተኛ ጭንቀት እየተጋለጡ እንደሆነ የገለጹልንን ሰዎች ማስደመጣችን ይታወሳል። ለ14 ዓመታት በአማኑኤል አምሮ ስፔሻላይዝድ ሆስፒታል ዳይሬክተር ሆነው ያገለገሉትና አሁን በግል ድርጅት የህፃናት ጉዳይ ላይ የሚሰሩት የአእምሮ ሐኪም ዶክተር ሚኒሊክ ደስታ ከቤተሰብና ከጓደኛ ከመገለል ባሻገር በሽታው ሊኖርበት ይችላል ተብሎ ተጠርጥሮ የተቀመጠ ሰው የምክር አገልግሎት የማያገኝ ከሆነ በተለይ ጭንቀትን የመቋቋም አቅማቸው አነስተኛ የሆኑ ሰዎችን ለከፍተኛ ጉዳት እንደሚያጋልጣቸው ተናግረዋል። በለይቶ ማቆያዎች ውስጥ ለሁለት ሳምንታትና ከዛ በላይ ለሚቆዩ ሰዎችም የአእምሮ ዝግጅት ሊደረግላቸው እንደሚገባ አሳስበዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
ስመኝሽ የቆየን ለዘገባዋ እናመሰግናለን። ዝግጅቶቻችንን በዌብሳይታችን መከታተል ለምትፈልጉ amharic.voanews.com ላይ እንገኛለን። ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። ወደ ተከታዩ ዘገባ እንለፍ። ለኮቪድ-19 መከላከያ ክትባትና መድኃኒት ለማግኘት የሚደረገው የምርምርም የዝግጅትም ስራ በፍጥነት እየተጓዘ መሆኑን የዓለም የጤና ድርጅት አስታወቀ። ሊሳ ሽላይን ከጄኔቫ ያጠናቀረችውን ዘገባ ቆንጅታዬ ታቀርባለች።
በዓለም ዙሪያ በኮቪድ-19 የተጠቁት ሰዎች ቁጥር ከ8 ሚሊዮን አልፏል። በበሽታው ለህልፈት የተዳረጉትም እንዲሁ ወደ ግማሽ ሚሊዮን እየተቃረቡ ናቸው። በመሆኑም የዓለም ሀገሮች ሁሉ የዚህ በሽታ መከላከያ ክትባት መቼ ተገኝቶ ከወረሽኙ ተገላግለን ብለው በጉጉት እየጠበቁ ነው። የዓለም የጤና ድርጅት ይህ እውን እንዲሆን የተያዘው ጥረት በፍጥነት እየተራመደ መሆኑን ይናገራል። ያም ቢልም ታዲያ ሌላ ጉዳት የማያስከትልና በደንብ የሚሰራ ክትባት የማግኘት ስራ ብዙ ፈተና ታልፎ የሚከናወን መሆኑን ሳይገልጽ አያልፍም። የዓለም የጤና ድርጅት ዋናዋ ሳይንቲስት ሱሚያ ስዋሚናታን በተለያየ የምርምር ደረጃ ላይ ያሉ ቢያንስ 200 ክትባቶች እንዳሉ ገልጸዋል። ወደ 10 የሚሆኑቱ በሰው ላይ ሙከራ እየተደረገባቸው ያሉት በሁለት ሳምንት ጊዜ ውስጥ ወደ ሶስተኛ ምዕራፍ የሰው ላይ ሙከራ እንደሚራመዱ ሳይንቲስቷ ገልጸዋል።
So we're entering a new phase now of vaccine trials, the phase 3 trials, which are the ones that will
በክትባት ሙከራ ሂደቱ አሁን እንግዲህ አዲስ ምዕራፍ ውስጥ እየገባን ነው። ምዕራፍ 3 ሙከራ አንድ ክትባት በደንብ መስራቱን የሚያስከትለው ጠንቅ አለመኖሩን ጥርት አርጎ የሚያረጋግጠው ነው። እንደሚሳካ ተስፋ አለኝ። ግን እንደምታቂው የክትባት ስራ ውስብስብ ስለሆነ በርግጠኝነት እንዲህ ነው ብሎ ለመናገር የማችው ብዙ ነገር ይኖራል።
እነዚህ ሙከራዎች የተሳካ ውጤት ባያመጡ ተስፋ መቁረጥ አይገባም። በሰው ላይ ሙከራ ወደሚደረግባቸው ምዕራፍ እየተሻገሩ ያሉ ሌሎች ብዙ ክትባቶች አሉና ብለዋል ሳይንቲስቷ።
If we are very lucky, there will be one or two successful candidates before the end of this year.
በጣም ከቀናን በዚህ አመት ውስጥ አንድ ወይም ሁለት ፍቱን ክትባቶችን እናገኝ ይሆናል። ነገር ግን መጀመሪያ የሙከራዎቹን ውጤት ማየት ይኖርብናል። እንደሚታወቀው ሙከራውን የበሽታው ስርጭት በቀጠለባቸው አካባቢዎች ማካሄድ ስላለብን ያ ራሱ ችግር አለው። ለምሳሌ አንድ ሀገር ውስጥ ክትባቱ ቢገኝና ያ ሀገር የስርጭቱን ፍጥነት መቆጣጠር ያልቻለ ከሆነ የክትባት ሙከራውን የሚያደርግበት ሌላ ቦታ መፈለግ ይኖርበታል ማለት ነው።
የኮቪድ-19 መከላከያ ክትባት ፍለጋው በዚህ እንዳለ በበሽታው ለተጠቁ ህሙማን የሚበጅ መድኃኒት ፍለጋውም ተስፋ ሰጭ እንደሆነ ነው የሚነገረው። ሬምዲሲቪር የሚባለው የኢቦላ በሽታ መድኃኒት አንዳንድ የኮሮና ቫይረስ ህሙማን ፈጥነው ማገገም እንዲችሉ የሚረዳ መሆኑ በተካሄደ ምርምር ታይቷል። ለሰውነት መቆጣት የሚሰጠው ዴክሳሜታሶን የተባለው መድኃኒትም እንዲሁ በጣም በጽኑ ከታመሙ የኮቪድ-19 ህሙማን ውስጥ ብዛት ያላቸውን ህይወት ማትረፍ መቻሉን አሳይቷል። መድኃኒቱ ለብዙ ጊዜ ስራ ላይ የዋለና ዋጋው ምርካሽ በመሆኑ እጅግ በጣም ደሃ ለሆኑት ሀገሮችም ዋጋው የማይከብድ እንደሆነ ተነግሯል። በሌላ በኩል ሃይድሮክሲክሎሮኪን የተባለው የወባ መድኃኒት ላይ በሰው ላይ በተደረጉ ሙከራዎች ለኮቪድ-19 ህሙማን ምንም አይነት ጠቀሜታ እንደሌለው እንደውም አንዳንዶቹን ለህልፈት ሊዳርግ እንደሚችል ነው የተስተዋለው። ይሁን እንጂ መድኃኒቱ ኮቪድ-19ን ለመከላከል ሊጠቅም እንደሚችል ሳይንቲስቶች ያምናሉ። ይህንን በእርግጠኝነት ለማወቅ በመድኃኒቱ ላይ በስፋት ሙከራ እየተካሄደ መሆኑ ተገልጿል።
የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ።
ኮቪድ-19 በኢትዮጵያ
ስጋት ክፋትና ጥፋቱ
የኢንተርኔት ላይ አዳራሽ ውይይት
በአሜሪካ ድምጽና በአህዱ ራዲዮና ቴሌቪዥን የተዘጋጀ
ነገ ቅዳሜ ሰኔ 13 2012 ዓ.ም ከምሽቱ 2 ሰዓት ላይ በአህዱ ቴሌቪዥን
እሁድ ሰኔ 14 2012 ዓ.ም
ከምሽቱ 3 ሰዓት ላይ
በአሜሪካ ድምጽ
አዲስ አበባ ቦሌ ጨፌ የለይቶ ማቆያ ወይም ማገገሚያ ሴንተር ውስጥ እገኛለሁኝ።
ለጥያቄው ምላሽ ከመስጠትም ባሻገር
ዶክተር ኤባ አባተ
የህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተርና ሌሎችም ባለሙያዎች ለተመልካቾችና ለአድማጮች ጥያቄዎች መልስ ይሰጣሉ።
ታዋቂ ኢትዮጵያውያንም ለእናንተ መልእክቶች አሏቸው።
ከአንድም ሬዲያ በእውነቱ ይሄንን ነገር አዘጋጅቶ ወገኖችን ታቀርብ
ከኛ ጋር ታደሙ ነገ ቅዳሜ ሰኔ 13 2012 ዓ.ም ከምሽቱ 2 ሰዓት ላይ በአሃዱ ቴሌቪዥን
ኮቪድ-19 በኢትዮጵያ
ስጋት ክፋትና ጥፋት በአሜሪካ ድምጽና
በአሃዱ ራዲዮና ቴሌቪዥን ከኛ ጋር ታደሙ።
በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭት ነው። ያዳመጣችሁ ያላችሁት። ወደ ተከታዩ ዘገባ እንለፍ። የኦሮሞ ፌዴራላዊ ኮንግረስ ኦፌኮ በኦሮሚያ ክልል የተለያዩ ክፍሎች አባሎቹና ደጋፊዎቹ ላይ ህገወጥ ግድያ፣ እስራትና ድብደባ እየተፈጸመባቸው ነው ሲል አቤቱታ አቀረበ። የኢትዮጵያ ሰብአዊ መብት ኮሚሽን አቤቱታውን ማጣራት መጀመሩን አስታወቀ። መለስካቸው አመሃ ዝርዝር ዘገባ አለው።
የኦሮሞ ፌዴራላዊ ኮንግረስ ኦፌኮ ሰሞኑን ለኢትዮጵያ ሰብአዊ መብቶች ኮሚሽን ባስገባው አቤቱታ የኮቪድ-19 ወረርሽኝን ለመከላከል የታወጀውን የአስቸኳይ ጊዜ አዋጅ ተገን በማድረግ መንግስት በአባሎቹ በደጋፊዎቹና የተለየ ሀሳብ ያራምዳሉ ባላቸው ዜጎች ላይ የተለያዩ የመብት ጥሰት ድርጊቶችን እየፈጸመ ነው ሲል ይከሳል። ኦፌኮ በአቤቱታ ማመልከቻው እንደዘረዘረው በኦሮሚያ በምዕራብ አርሲ ዞን፣ በምዕራብ ወለጋ፣ በምስራቅ ወለጋ፣ በምዕራብ ሐረርጌ፣ በቡኖ በደሌ ዞን፣ በምዕራብ ጉጂ ዞን፣ በቄለም ወለጋ ዞን፣ በቦረና ዞንና በሌሎችም አካባቢዎች በዚህ ዓመት ከ100 በላይ ሰዎች በጸጥታ ኃይሎች እንደተገደሉ ያመለክታል። የታሰሩ፣ የተደበደቡና የተለያዩ እንግልት የተፈጸሙባቸውም ዜጎች ስም ዝርዝር አውጥቷል። ይህንን ማሳያ ነው ያለውን ዝርዝር በመንተራስ የኢትዮጵያ ሰብአዊ መብቶች ኮሚሽን አስፈላጊውን ምርመራ እንዲያደርግና ሕጋዊ እርምጃ እንዲወስድ ጠይቋል። ቪኦኤ ማመልከቻውን ተከትሎ የኢትዮጵያ ሰብአዊ መብቶች ኮሚሽን ኮሚሽነሩን ዶክተር ዳንኤል በቀለን ጠይቆ ነበረ።
የኦሮሞ ፌዴራሊስት ኮንግረስ አሁን የገለጽከውን አቤቱታ ለመስሪያ ቤታችን አቅርቧል። ጠንከር ያለ አቤቱታና ክስ ነው። ማለትም በርከት ያለ ቁጥር ያላቸው ሰዎች አባላቶቹና ደጋፊዎቹ ተብለው የተዘረዘሩ ሰዎች ላይ አሳሳቢ የሆነ የሰብአዊ መብት ጥሰት መፈጸሙን የሚገልጽ ነው። ስለዚህ ከፍተኛ ኃላፊነት ስሜት ነው የተቀበልነው። ምክንያቱም በአግባቡ ሊጣራ የሚገባው ጉዳይ ሆኖ ስላገኘ ነው ማለት ነው። የአንድ ተቃዋሚ ፓርቲ ይህን የሚያክል ቁጥር ያላቸው አባላቱ እዚህ የተገለጸው አይነት መብት ጥሰት ተፈጽሞባቸው ከሆነ አሳሳቢ ችግር ስለሆነ በተገቢው መንገድ ሊጣራ ይገባል እና የማጣራት ስራ ጀምረናል። ከዚህ በተጨማሪም ተመሳሳይ አይነት አቤቱታ ከዚህ ቀደም ሲል ከኦሮሞ ነጻነት ግንባር ፖለቲካ ቡድንም ቀርቦልን ነበረ። ተመሳሳይ አይነት ነው ማለት ይቻላል። እንደዚሁ በርከት ያሉ አባላቶቹ ላይ ስለደረሰ ሰፋ ያለ ሰብአዊ መብት ጥሰት ተፈጽመዋል የሚል ቅሬታ ስለሆነ እሱንም እንደዚሁ ማጣራት ጀምረን ነበረ። አንዳንድ ቦታዎች ላይ በጸጥታ ችግር ምክንያት እንደ ልብ ለመድረስ ባለመቻላችን ስራው በታሰበው ፍጥነት ለማጠናቀቅ አልቻልንም። ግን እነዚህ ሁለቱም አቤቱታዎች እንዲሁም ደግሞ ከተለያዩ ምንጮች በምናገኛቸው መረጃዎች በተወሰኑ የኦሮሚያ አካባቢዎች ተከስተዋል የተባሉት ጥሰቶች ለማጣራት ጥረት እያደረግን ያለ ነው።
ኮሚሽኑ እነዚህ የተዘረዘሩ የመብት ጥሰት ድርጊቶች ተፈጸመው ከሆነ ምንድን ነው የሚያደርገው ለሚለው ጥያቄም ዶክተር ዳንኤል የሚከተለውን ነበር የመለሱት።
የቀረቡልንን ሰብአዊ መብት ጥሰቶች ጉዳይ በመሆኑ የመር ኃላፊነት ስላለብን በተቻለው መጠን እነዚህ ሰብአዊ መብት ጥሰቶች ተፈጽመዋል ወይስ አልተፈጸሙም፣ ተፈጽመውስ ከሆነ በተባለው መጠን የተፈጸሙ ናቸው ወይንስ ከቀረበው አቤቱታ ውስጥ በማስረጃ ደገፍ ጉዳይ አለ ወይስ የለም የሚለው በጥንቃቄ ለማጣራት ጥረት እናደርጋለን። ስራችን ነው፣ ተግባራችን ነው፣ ኃላፊነታችን ነው። ጥፋት ተፈጽሞ ሲገኝም ደግሞ ከሀሳብ እና ሊወሰድ የሚገባውን እርምጃ ተጠያቂነትን ለማረጋገጥ ጭምር ነው ለሚመለከታቸው ሁሉ እናቀርባለን። እስከ መጨረሻውም እንከታተላለን። ስለዚህ ጥፋት በተፈጸመባቸው ጉዳዮች ላይ አጥፊዎች ተጠያቂነት እንዲረጋገጥ፣ የተበደሉ ሰዎች እንዲካሱ፣ የደረሰ ቁስል እንዲሽር ተቻለንን አስተዋጽኦ ለማድረግ ተግባራችን፣ ስራችን፣ ኃላፊነታችን ስለሆነ ይህንን እናደርጋለን።
ዶክተር ዳንኤል በቀለ አክለውም በአሁኑ ወቅት በኢትዮጵያ ውስጥ ለሚፈጸሙ የሰብአዊ መብቶች ጥሰቶች መነሻ ሊሆኑ የሚችሉ ጉዳዮችንም አንስተው ሁሉንም ወገን ምን ማድረግ እንዳለበት አሳስበዋል።
ስማቸው ለሚነሱት ፖለቲካ ፓርቲዎች ብቻ ሳይሆን በአጠቃላይ ኢትዮጵያ ውስጥ ላሉት ፖለቲካ ፓርቲዎች ግን መዘንጋት የሌለበት ነገር አብዛኛው የሰብአዊ መብት ጥሰታችን ከዚህ በፊት በጣም በተደጋጋሚ እንደምለው ከፖለቲካ ቀውሱ የሚመነጭ ነው። ስለዚህ የፖለቲካ ፓርቲዎችም የበኩላቸውን ጥረትና አስተዋጽኦ እንዲያደርጉ በጣም ያስፈልጋል። ለእንደዚህ አይነት የሰብአዊ መብት ጥሰት የሚያጋልጡ ችግሮችን ከመፍታት አንጻር ማለት ነው። እኔ እንደሚታየኝ አንደኛው ሁሉም የፖለቲካ ቡድኖች ሊወሰድ የሚገባው እርምጃ ለምሳሌ አመፅን በግልጽ ማውገዝና ከአመፅ ውጭ ለሆነ ሰላማዊ ፖለቲካ ትግል እውነተኛ ቁርጠኛነት ማሳየት ይመስለኛል። እና ቢያንስ እንደዚህ የአመፅ ትግል በሚካሄድባቸው ቦታዎች ላይ የሚንቀሳቀሱ የፖለቲካ ፓርቲዎች በመንግስት በኩል እየቀረበባቸው ያለው ክስ በቀጥታ ወይም በተዘዋዋሪ መንገድ የአመፅ እንቅስቃሴውንም ትደግፋላችሁ የሚል ብርቱ ክስ እየቀረበባቸው ስለሆነ እነሱም ከዚህኛው አይነት አካሄድ የተቆጠቡ መሆናቸውን ለማረጋገጥ አመፅን በማውገዝ የትግል ስልትም ደግሞ ሙሉ የፖለቲካ ፈቃደኛነት እና ቁርጠኛነት ማሳየት ይጠይቃል። ስለዚህ እነሱም የችግሩ ዘላቂ መፍትሄ የመፈለግ ጥረት ውስጥ የበኩላቸው ተዋጽኦ እንዲያደርጉ ይገባል ብዬ አስባለሁ።
መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው አምሃን ለዘገባው እናመሰግናለን። በነገራችን ላይ አድማጮች፣ የኢትዮጵያ የሰብአዊ መብቶች ኮሚሽን ኮሚሽነር ዶክተር ዳንኤል በቀለ ከአሜሪካ ድምጽ ጋር በስካይፕ ሰፋ ያለ ውይይት አድርገዋል። የዌብሳይታችንና የፌስቡክ ገጻችንን ጎብኘት ብታደርጉ በነገው ዕለት ታገኙታላችሁ። ዝግጅታችን በአሀዱ ራዲዮ 94.3 ላይም በቀጥታ እየተላለፈ ይገኛል። አድማጮች፣ ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። ፕሮግራማችን ይቀጥላል። ወደ ተከታዩ ዘገባ እንለፍ። በመንግስት ጸጥታ ኃይሎች ታስረው ከተፈቱ ሰዎች መካከል የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ምስራቅ ወለጋ ተወካይ በሁለት ዓመት ውስጥ ሁለት ጊዜ በመታሰሬ በቤተሰቤ ኑሮና ስነ ልቦናዬ ላይ ጫና ፈጥሯል ይላሉ። የኦሮሞ ነጻነት ግንባር ኦነግና የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ፓርቲ አመራሮችና አባላት መታሰራቸው በግለሰቦቹ ቤተሰባቸው እንዲሁም በወደፊቱ የፖለቲካ ተሳትፏቸው ላይ ሊፈጥር ስለሚችለው ተጽዕኖ ገልጸዋል። መፍትሄ ነው ስለሚሉት ሀሳብም አብራርተዋል። በቀረበው ክስ ላይ ከክልሉ ፖሊስም ሆነ ከፍትህ ቢሮዎች ምላሽ ለማግኘት ያደረገው ሙከራ እንዳልተሳካለት የገለጸው የአምቦ ዘጋቢያችን ናኮር መልካ የፖለቲካ ሳይንስና የጋዜጠኝነትና ተግባቦት ምሁራንን በጉዳዩ ዙሪያ አነጋግሮ ያጠናቀረውን ዘገባ ያስደምጠናል።
በመንግስት ጸጥታ ኃይሎች ታስረው ከተፈቱ ሰዎች መካከል የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ምስራቅ ወለጋ ተወካይ አቶ ፍቃዱ አያና በሁለት ዓመት ውስጥ ሁለት ጊዜ መታሰራቸውን ይናገራሉ። በመታሰራቸውም በእርሳቸውና ቤተሰባቸው ላይ ተፈጸመ ስላሉት ጫና ያብራራሉ።
ቤተሰቤ ያለኔ ሌላ ገቢ የላቸውም። እኔ እንደታሰርኩት ደሞዝን ራሱ አቆሙት። ልጆቼ የሚማሩበት የሚበሉበት መንግስት ራሱ እንደ መንግስት እንደ ዜጋ ራስክ ይህንን ደሞዝ በመሀል ማቋረጥ ማለት ተጽዕኖም ብኖር እኔ ሳይኮሎጂካሊ ተጎድቻለሁ። ቤተሰቦቼ ተጎድተዋል። የወለደኝ አባቴ ቀብር ላይ እንዳልሳደብ ያደረገኝ ካድን አንድ ሰው በአጠፋው ጥፋት እንዲጠየቅ በፍርድ ቤት ማቅረብ የነበረባቸው ግን እስካሁን ከኔ አላሁን ስንት ሰዎችም ወደ ፍርድ ቤት አልቀረቡም።
የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ፓርቲ ስራ አስፈጻሚ ኮሚቴ አባልና የጽህፈት ቤቱ ኃላፊ አቶ ጥሩነ ገምታ ባለፈው ሁለት ዓመታት ጋብ ብሎ የነበረው እስር ከቅርብ ጊዜ ወዲህ ደግሞ በአመራሮቻችንና አባሎቻችን ላይ እየተፈጸመ ነው ብለዋል።
አንድ እውነታ አለ። ባለፉት 27 የኢህአዴግ አገዛዝ ዘመን ውስጥ እንደ ኦፌኮ አባሎቹና መሪዎቹ የታሰሩበት የተሰደዱበት ፓርቲ አለ። በጣም አስቸጋሪ ነው የሚሆነው። ምናልባት ባለፉት ሁለት ዓመታት ትንሽ ጋብ ብሎ የነበረው ከሰሞኑ ደግሞ አገርሽቶበት ብዙ የኦፌኮ አባላት አቶ እንዳሉ ከበደ፣ አብርሃም ያና ራሁ ወለጋ ዞን እና አቶ ከተማ ሚንኮሳ ከሆሮ ጉድሩ ወለጋ፣ ሌሎች አካባቢዎች ላይ በብዛት ታስረው ይገኛሉ። ምናልባት እኛ ምክንያት ነው የምንለው የምናራምደው ህዝባዊ አላማ ነው። ዲሞክራሲያዊ ስርዓት እንዲመሰረት የምናደርገው ጥረት ነው።
የኦሮሞ ነጻነት ግንባር ኦነግ ሸኔ ጉሚ ወይም ማዕከላዊ ኮሚቴ አባል አቶ ሚካኤል ቦረንም መንግስት ላይ ተመሳሳይ ክስ አላቸው። የኦነግ አባላት እየታሰሩ ነው። የጉሚ ሸኔ አባላችን አብዲ ረጋሳ ከታሰሩ 3 ወር አልፏቸዋል። የጉሚ ሰባ አባላትም እንደ አማንፍሌ ካዮ ፉፋ ያሉ ሰዎች ከታሰሩ 1 ዓመት አልፏቸዋል። ያሱ ከበደም ከፍተኛ የኦነግ አመራር ነው። ከታሰረ 1 ዓመት አልፎታል። በየቀኑ ስለሚታሰሩ ስማቸውንና ቁጥራቸውን ለመጥቀስ ያስቸግራል። መንግስት ይህንን የሚያደርገው የኦነግን እንቅስቃሴ ለማፈን ነው። ከዚሁ ጋር በተያያዘ የኦሮሚያ ክልል መንግስት ቃል አቀባይ አቶ ጌታቸው ባልቻ በቅርቡ ለአሜሪካ ድምፅ በሰጡት ምላሽ እንዲህ ብለው ነበር።
የታሰሩ ሰዎች በክልላችንም በሀገር አቀፍ ደረጃም 2 አካሄዶች ነው ያሉት። አሁን አጠቃላይ የሚታዩ ችግሮች አንደኛው ኮቪድ-19 መከላከል የሚወሰዱ የአስቸኳይ ጊዜ አዋጅ አለ። ያንን የአስቸኳይ ጊዜ አዋጅ ለማስፈጸም የሚወጡ መመሪያዎች አሉ። ያንን ለማስተግበር ሰው የተገኙ ሰዎች በህግ ቁጥጥር ስር የሚውሉና የሚታሰሩ ሰዎች አሉ። ይሄ አንድ ነው። በሌላ በኩል ደግሞ ታጥቀው የሚንቀሳቀሱ ሰዎች እና የተወሰኑ ቡድኖች ባሉበት አካባቢ ያንን ታጥቀው የሚንቀሳቀሱትን በመደገፍ በማስተባበር እና የሰው ህይወትና ንብረት ላይ ጥፋት ጉዳት ያደረሱ ሰዎች በህግ የሚጠየቁበት ሁኔታ አለ። ከዚህ በዘለለ በማናለብኝነት ምንም መሰረታዊ በሌለው ነገር ታሰር ሰው ካለ በየደረጃ ያለውን የመንግስት አካል አቤት በማለት ጥያቄውን አቅርበው ችግር ደርሶብናል ብለው የሚያነሱ ሰዎች ካሉ መንግስት እንዲያጣራና እርምጃም እንዲወስድ አቅጣጫ የተቀመጠ ስለሆነ በዚህ አጠራር ሊጠቀሙ ይችላሉ። ከዛ በዘለለ በዝም ብሎ ለፖለቲካ ጥቅም እዛ ቦታ ሰው ታሰረ፣ እዛ ሰው ሞቴ ብለው አጀንዳ አድርገው በየጊዜው ያለ የሌለው ከእውነት የራቀ መረጃንም በመስጠት ህዝቡን የሚያደናግሩ አካላት ከዚህ ድርጊታቸው እንዲቆጠቡ አሁንም መልዕክት ማስተላለፍ ፈልጋለሁ።
የፖለቲካ ፓርቲ አመራሮች ብቻ ሳይሆኑ የሌሎችም ዜጎች መታሰር ያሳስበናል ብለዋል የኦፌኮ ጽህፈት ቤት ኃላፊ አቶ ጥሩነህ ገምታ። በእስሩ ምክንያት ሊፈጠሩ ይችላሉ ስላሏቸውም ተጽዕኖዎች ያብራራሉ።
ቤተሰቦቻቸው፣ ልጆቻቸው ሊራቡ ይችላሉ። የሚገባቸውን የትምህርት እድል፣ የኑሮ ሁኔታ ላይመቻችላቸው ይችላል። ከዛ አልፎ ተርፎ ደግሞ አላማቸውን በቁርጠኝነት ላያከናውኑት ይችላሉ። ቀድሞ እኮ ሜዳ ላይ የቀሩ ሰዎች አሉ። ቤታቸው ባዶ የሆነባቸው ሰዎች አሉ። ልጆቻቸው አሳዳጊ ያሉ ሰዎች አሉ። እናቶቻቸውን አባታችንን አምጪ የት ነው ያለው ብለው የሚጠይቁ እኮ አባሎቻችን ሞልቷል። ተጽዕኖ ለመፍጠር ነው እንደዚህ አይነት ነገሮችን የሚደረጉት እንጂ አባሎቻችን ወንጀለኛ ሆነው አይደለም። ወንጀለኛ ከሚባል ጋር ተባብሮም አብሮም አይደለም።
የአርሲ ዩኒቨርሲቲ የፖለቲካል ሳይንስ መምህር በዳሶ ኪኒሶ ተጽዕኖዎቹን አስቀድሞ መከላከል ካልተቻለ ወደ ሌላ ችግርም ሊያመሩ ይችላሉ ብለዋል። በሰዎች ላይ እስር፣ ግድያ፣ አካላዊ ጉዳት ማድረስ በግለሰቡና ቤተሰቦቹ ላይ ከፍተኛ ተጽዕኖ ሊያመጣ ይችላል። ቶሎ መፍትሄ የማያገኝም ከሆነ ወደ አልተፈለገ አቅጣጫ፣ ለምሳሌ ወደ ሁከት ሁሉ ሊቀየር ይችላል። ያለ አግባብ ይፈጸማሉ የተባሉት እስር፣ እንግልትና ወከባ እንዲሁም ሰብአዊ መብት ጥሰቶች ምክንያት የትክክለኛ መረጃ አለማግኘት ክፍተት ነው ይላሉ የአምቦ ዩኒቨርሲቲ ጋዜጠኝነትና ተግባቦት ትምህርት ክፍል መምህር ረዳት ፕሮፌሰር ዳኖ እንዳሉ። በመንግስት ጸጥታ ኃይሎችም ሆኑ በሸማቂዎች የሚፈጸሙ የመብት ጥሰቶችን ሳይሸፋፍኑ በብዙሃን መገናኛ በማጋለጥ ለመፍትሄውም መስራት ያስፈልጋል ብለዋል። ከፌዴራል ጀምሮ እስከ ታችኛው የአመራር ደረጃ ድረስ በሰዎች ላይ የሚደርሰው እንግልትና ሰብአዊ መብት ጥሰት የሚገለጽበት መንገድ ትክክል አይደለም። እየደረሰ ያለው ጉዳት በመንግስትም ይሁን በሸማቂዎች መረጃው የሚሰበሰብበትና የሚተላለፍበት መንገድ ሳይሸፋፍንና ለችግሩ እልባት በሚሆን መልኩ መሆን አለበት። ዶክተር ቶኩማ ዳባ የህግ ባለሙያና መምህር ናቸው። በአሁኑ ጊዜም ለኦነግ አመራር የሆኑትና እስር ላይ ለሚገኙት አቶ አብዲ ረጋሳ እንዲሁም ሌሎች ግለሰቦች በጥብቅና እንደሚቆሙ ይገልጻሉ። በፖለቲካ አመለካከታቸው ታሰሩ ስለተባሉ ሰዎች አያያዝና የህግ ሂደቱን በተመለከተ ከቅርብ ጊዜ ወዲህ መሻሻል ቢኖርም አሁንም በፖሊስ በኩል መስተካከል ያለበትም አለ ይላሉ።
ወንጀል ህጎች አላማ አንዱ ማስተማር ነው፣ መቅጣት ነው፣ ሌላው አይቶ እንድማርበት ነው፣ ሰውየውን አስተምሮ ጤነኛ ሰው አድርጎ ማውጣት ነው። እዚህ ውስጥ አንድ ሰው ወንጀል ሰርቶ ካልሆነ ወንጀል ሳይሰራ የሚታሰር ሰው ወንጀል የሰራው ሌላ ሊሆን ይችላል፣ ወይም ደግሞ ወንጀል ያልሰራ ሁሉ የሚታሰር ከሆነ መንግስት በላይነት ያጣል። የህግ የበላይነት ማለት ተገቢ ምርመራ ተደርጎ ተገቢ የመብት ጥበቃ ሰው መከሰስ ያለበት በህጉ ላይ የተቀመጠው መብቱ ሳይሸራረፍ ሊከበርለት ይገባል። አንድ ሰው ተጠርጥሮ በመንግስት እጅ ከገባ በኋላ በቂ ምግብ ማግኘት አለበት። አበሬጅ ሰው የሚተኛበት ቦታ መተኛት አለበት። ለሰው ይገባል ተብሎ ስታንደርድ አለ፣ ኢንተርናሽናል ስታንደርድ አለ። ያንን አሟልቶ ነው ማስተኛት፣ ማብላት፣ ማጠጣት ያለበት። ምክንያቱም የሰውዬው ተጠርጣሪ ነው። ስለዚህ መንግስት ይሄ በጥሞና
ለመከታተል ማውቅ ማስተካከል ይሄንን የማይስተካከል ኮሪ ደግሞ ይሄንን የሚያደርጉ ሰዎች ላይ እርምጃ መውሰድ ሲገባው እየተሸራረፈ እየታየ ሰዎች እያበረከቱ የመንግስት ላይ ጥሩ እንትን እንዳይኖር የሚያደርግ ይመስለኛል።
በክሱ ዙሪያ ከክልሉ ፖሊስም ሆነ ፍትህ ቢሮዎች ምላሽ ለማግኘት ያደረግኩት ሙከራ ለአሁኑ አልተሳካም። ከሁለት ዓመት ወዲህ የእስርም ሆነ ሰብአዊ መብት ጥሰት መነሻ መሆኑ የሚገለጸው በመንግስትና ሸማቂዎቹ መካከል የሚደረገው ግጭትን ለማስቆም የሚደረግ ውይይት ላይ በመሳተፍ ኦነግ አስተዋጽኦ ማድረግ ይችላል ይላሉ አቶ ሚካኤል ቦረን። እርቅ ለመፈጸም የማያስችል ምክንያት የለም። ዶክተር አብይ ወደ ስልጣን ሲመጡ በጠረጴዛ ዙሪያ ተወያይተን ለመፍታት የሚያዳግተን የዚህ ሀገር ችግር የለም፣ እናደርጋለን፣ እንፈታለን ብለው ቃል ገብተው ነበር። ዛሬም ቢሆን በውይይት ሊፈታ የማይችል ችግር የለም ብለን እናምናለን። በውይይቱ ላይ ድርሻችሁን ተወጡ ከተባልን ደግሞ የድርሻችንን ለመወጣት ዝግጁ ነን። የችግሮቹ መፍትሄ ሀሳብ ነው የሚሉትን የፖለቲካ ሳይንስ እንዲሁም የጋዜጠኝነትና ተግባቦት መምህር እንዲያብራራሉ። አንደኛው ህዝቡ የሚጠይቃቸውን ጥያቄዎች መመለስ ነው። ሁለተኛ ደግሞ ወንጀለኞችን ለፍርድ ማቅረብ ነው። ሶስተኛው ለመፍትሄው ህብረተሰቡን ማወያየት ነው። ለአንድ ወገን ከወገነ መረጃ የምንነሳ ከሆነ ለችግሩ እልባት መስጠት አንችልም። ስለዚህ ትክክለኛ መረጃ ላይ ተመስርተን ህብረተሰቡን ባሳተፈ መልኩ የመፍትሄ ሀሳቡን ማፈላለግ ይጠበቅብናል። ችግሮችን በሰከነ መንገድና ውይይት የመፍታት ባህልም ማዳበር እንደሚገባም ተጠቁሟል። ለአሜሪካ ድምፅ ናኮር መልካ ካምቦ።
ናኮር መልካን እናመሰግናለን። ዝግጅታችን ይቀጥላል። አድማጮች ስልክ ቁጥራችንን እናስታውሳችሁ፣ 2022059942 በመደወል በውስጥ መስመር 14 መልእክት ካስቀመጣችሁ ይደርሰናል። እስከ ምሽቱ 4 ሰዓት አብረናችሁ ነን። አብራችሁን ሁኑ። ወደ ተከታዩ ዝግጅት እንለፍ። ባልተፈለገ እርግዝና በባህልና ባለባቸው የአካል ጉዳትና የአእምሮ እድገት ውስንነት ምክንያት በወላጆቻቸው የተጣሉና በማህበረሰቡ የተገፉ 88 ህጻናትን ከተጣሉበት አንስቶ የሚያሳድግ አንድ የቤተሰብ በጎ አድራጊ ማህበር መንግስት ማድረግ የሚገባውን ድጋፍ ባለማድረጉ ሊዘጋ መሆኑን የማህበሩ አመራሮች ለቪኦኤ ተናገሩ። የማህበሩ መስራችና ሰብሳቢ አቶ አርጋው አየለ ማህበሩ ድጋፍ በማፈላለግ ላለፉት ተከታታይ 4 ዓመታት ለ38,000 ተማሪዎች የትምህርት ምገባ ማካሄዱንና ትምህርት ቤቶች በመዘጋታቸው ድጋፉን ወደ ኮሮና መከላከል በማዞር 3.4 ሚሊዮን በሚገመት ብር የመከላከያ ቁሳቁሶችን ገዝቶ ድጋፍ ማድረጉን ገልጿል። የሐዋሳ ከተማ አስተዳደር ምክትል ከንቲባ አቶ ጥራቱ በየነ የከተማው አስተዳደር ለማህበሩ ድጋፍ ለማድረግ እየተነጋገረ መሆኑን ከቪኦኤ ጋር በነበራቸው ቆይታ ተናግረዋል። ስለተደረገላቸው እንክብካቤና ድጋፍ ደግሞ ልጆቹ ምስክርነታቸውን ሰጥተዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ በዚህ ዙሪያ ያሰናዳውን ዘገባ ቀጥሎ ያስደምጠናል።
የማህበሩ መስራችና ስራ አስኪያጅ አቶ አርጋው አየለ በአዋሳ ከተማ በመሰረቱት አበነዘር ድጋፍና የህፃናት ማሳደጊያ ላለፉት 14 ዓመታት የተጣሉና የተገፉ ህፃናትን በማሳደግ ላይ መሆናቸውን ተናግሯል። ልጆቹ ተጥለው የሚገኙት ጎዳና ተዳዳሪዎችና ተማሪዎች ሲወልዱ፣ አካል ጉዳተኛ ሆነው ሲፈጠሩና ቤተሰቦቻቸው የማሳከም አቅም ሲያጡ ነው ብሏል። በአመት ውስጥ 13 ሚሊዮን ብር ለልጆቹ ቀለብ ወጪ እንደሚያደርግ ተናግረው ለቤት ክራይ ብቻ በየወሩ 103 ሺህ ብር እንደሚከፍል ማስታውቋል። ልጆቹ መማር በሚፈልጉበትና በግል ትምህርት ቤቶች እየከፈለ እያስተማረ መሆኑን ገልጧል።
ችግርተኞች ብዬ ለምኝ አንትቼ ባለ ሀብት ነው የሚሰጠኝ። ይሄ ሰስቴነብል ሊሆን የሚችለው ድርጅት ራሱን ችለው ከዚህ በኋላም ለዘለቄታም ለዘላለም ሊኖር የሚችለው መሬት ስኖረ የራሱ ቤት ስኖረ የራሱ ንብረት ስኖረ።
ማህበሩ ልጆቹን በሐዋሳ ከተማ 3 ቦታዎች በሰው ግቢ ተከራይቶ እንደሚያኖራቸውና የከተማው መንግስት ማድረግ የሚገባውን ድጋፍ ባለማድረጉ ልጆቹ መሬት ላይ ሊቀሩ እንደሆነም ለቪኦኤ ተናግሯል።
አንድ ቀንም ብትሆን እስቲ ላገልግላቸው ብዬ ነው። እንደምታየው ብዙ ልጆች ነው ያሉት። ብዙ አላፊነት ነው መሬቱ። መሬት ለምን ቤት ራሳችን የለም በሰው ቤት ተከራይተ ነው። እዚህ አሁን በተከራየበት ቤት ብር ጨምርና ወይም ምታግለኝ የሚሄድበት ቦታ ያለ እንግዲህ በተከታታይ ለብዙ አመታት ሳመለክት ቆይቻለ። እስከዛሬ ድረስ ከመንግስት የተሰጠ መስጋታ የለም፣ ገዛ የለም። እንደምታየው ሰው ነኝና እድሜ ልክ አትኖርም። ድርጅቱ ግን ዘላቂ መሆን አለበት። መንግስት ቢያግዘን ቦታ ቢሰጠን ህይወት ቢኖረን ሰስቴንብል መሆን ዘለቄታ ትልቅ ችግር ውስጥ ነው።
የድርጅቱ መሰረታዊ ጥያቄ ልጆቹ በዘላቂነት የሚያድጉበትና የሚኖርበት ቤት መስራት ቦታ መሆኑን ተናግሯል።
በተደጋጋሚ ለብዙ ጊዜያት እንግዲህ ልጆቹ እየተማሩ ያሉት ጥሩ ትምህርት ቤት ያለው እዚህ ነው እና እዚህ መማር እንዲችሉ ክልሉ መንግስቱን ጠይቀናል። የሐዋሳ ከተማ አስተዳደር በተደጋጋሚ ብዙ ጊዜ ጠይቀናል። አንዳንድ ጊዜ ሊሆን የማይችል ቦታ ይሰጡናል። ያንን ቀይሩልኝ ስንል አይቀይሩም። ዎቹ ይሄድ ይሄድና ጫፍ ደርስና ከንቲባ ይቀየራል። እንደዚህ እየተባለ እስከዛሬ ድረስ ትኩረት ተሰጥቶ መንግስት አካል እስከዛሬ ድረስ ቦታ
ትምህርታቸውን ጨርሰው ዩኒቨርሲቲ ድረስ የገቡ ተማሪዎች እንዳሉና አገር የሚጠቅሙ ዜጎች የተፈጠሩ መሆናቸውን ገልጠው የከፋ ጉዳት ያለባቸውና የሚታመሙ ህጻናትንም እንደሚያሳክሙ የሚናገሩት አቶ አርጋው በተደጋጋሚ ጊዜ ጥያቄ አቅርበው ቃል ቢገባላቸውም ተጨባጭ ባልሆነ ምክንያቶች እንደዘገየባቸው፣ በተለይ የቀድሞው የከተማ አመራሮች ቦታውን እንደሚያስረክቡ ከስምምነት ከደረሱ በኋላ ማህበሩም ድጋፍ ለሚያደርጉ አካላት በማሳወቁ ለመኖሪያ ቤታቸው ይከፈል የነበረው ድጋፍ በመቋረጡ ለኢዳ መዳረጉም ተናግሯል። ከዚህ በተጨማሪ ማህበሩ ድጋፍ በማፈላለግ ላለፉት ተከታታይ 4 ዓመታት በደቡብ ክልል በሲዳማ፣ በደቡብ ኦሞ፣ በሃላባና በጋሞ ዞን ባሉ 51 ትምህርት ቤቶች ከ31,000 በላይ ለሚበልጡ ተማሪዎች የትምህርት ቤት ምገባ ማካሄዱንም አቶ አርጋው ተናግሯል። በኮሮና ምክንያት ትምህርት ቤቶች ዝግ በመሆናቸው ድጋፉን ወደ ኮሮና መከላከል በማዞር 3.3 ሚሊዮን በሚገመት ብር የመከላከያ ቁሶችን ገዝቶ ድጋፍ ማድረጋቸውም ገልጧል።
ካልተጋገዝን፣ ካልተባበርን፣ እርስ በርስ ካልተረዳዳን መዝለቅ ስለማንችል ያው እያየን ያለ ነው። ምሁሩም፣ ጤነኛውም፣ ሀብታሙም፣ ሌላውም ኮቪድ-19 እየገደለን እየጠፋ ያለንበት ጊዜ ላይ ስላለን ያለንን አካፍለን አትሊስት ሰተን ማሞት የሚችሉ ሰዎች ምራን ብንችል ጥሩ ምምር ነገር አለን።
የደቡብ ክልል ትምህርት ቢሮ ምክትል ኃላፊ አቶ ተሰማ ዲማ ማህበሩ ለሌሎች አካላት አርአያ በሚሆን መልኩ ልዩ ፍላጎት ያላቸውን ህጻናት ከሜዳ በማንሳት እያስተማረ መሆኑና ከሰብአዊነትም ባለፈ ለትምህርት ጥራት ትልቅ አስተዋጽኦ እያበረከተ ነው ብሏል።
ይሄ በትምህርት ስርዓቱ ውስጥ በተለያየ ምክንያት የትምህርት እድል ሳያገኙ የሚቀሩ ልጆች እንዳይኖሩ ከየሜዳው እየለቀመ ነው ይሄን ስራ እየሰራ ያለው። በራሱ ማቆያ ቆይቶ ማስተማር ማሰልጠን ትልቅ ስራ ስለሆነ ይሄንም እያደረገ ነው ያለው። በተለያዩ ዞኖች በርካታ ትምህርት ቤቶች ላይ ለቁጥራቸው በርከት ላሉ ተማሪዎች የምገባ ይሄን ለሚያቀርቡበት ሁኔታ ነው ያለው እና እኛም በመንግስት አቅም ተደራሽ ያልሆኑ አካባቢዎችንም ጭምር እየለየ ተደራሽ በማድረግ እያገዘን ያለው እና ትምህርት ስርዓቱን በደቡብ ክልል ለማሳለጥ የአጋርነት ደረጃው ከፍ ያለ ነው ብለን ነው የምንወስደው።
የሐዋሳ ከተማ አስተዳደር ምክትል ከንቲባ አቶ ጥራቱ በየነ ማህበሩ እየሰራ ያለው ስራ ከፍተኛ እንደሆነ ገልጧል።
አንዳንዶቻችን በቤታችን ውስጥም ጭምር ለማቆየትና ለማስተዳደር ለማሳከም ሊከብደን የሚችለውን በሙሉ በመውሰድ እንደራሱ ልጅ በመንከባከብ ጤንነታቸውን በማከም ለሀገር ብቁ ዜጋ እንዲሆኑ በማድረግ ትልቅ አስተዋጽኦ ለከተማችን እያደረገ ያለ ድርጅት ነው።
የከተማው አስተዳደሩ ፕሮጀክት ኮንቲነንቶ የተሰኘ የጣሊያን ድርጅት የስራ ዘመኑን በማጠናቀቁ የሚለቀቀውን ቦታ ለመስጠት ከክልሉ ፋይናንስ ቢሮ ጋር የተነጋገረ መሆኑን አቶ ጥራቱ ከቪኦኤ ጋር በነበራቸው ቆይታ አስታውቀዋል።
ከዚህ ቀደም በተለያየ አጋጣሚ ደቡብ ክልል ፋይናንስ ቢሮ ጋር እየሰራን ያለነው ስራ አንድ ፕሮጀክት ፌዛውት የሚያደርጋለ ቤት ያለው ነው። በዚህ እሱን የሚያገኙበት ሁኔታ ጥረት እያደረግን ነው እንጂ ከተማ አስተዳደሩ መደገፍ ስለሚፈልገ አይደለም። ስራው መደገፍ የሚገባው ነው። የራሳችንን የመንግስት ስራን ጨምሮ እየሰሩ ያሉ ስለሆነ ድርጅቱ ባለቤትም ጋር በቂ ውይይት እያደረግ ነው።
ከአብራኩ ከወጡ ልጆቹ ጋር አስልተው ልጆቹን 93 የሚያደርሰው አቶ አርጋው በጎ ማድረግ ልምምድ ነው፣ እያበረከትኩ ባለው በጎነት ሀሴት አደርጋለሁ ይላል። ልጆቹ ደግሞ ስጋዊ ወላጅ ብናጣም ፈጣሪ ተንከባካቢ አባት ጥሎልናል በማለት ተናግሯል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታን ዘብዲዮስን ለዘገባው እናመሰግናለን።
ኮቪድ-19 በኢትዮጵያ
ስጋት ክፋትና ጥፋቱ
የኢንተርኔት ላይ አዳራሽ ውይይት
በአሜሪካ ድምፅና በአህዱ ራዲዮና ቴሌቪዥን የተዘጋጀ
ነገ ቅዳሜ ሰኔ 13 2012 ዓ.ም ከምሽቱ 2 ሰዓት ላይ በአሃዱ ቴሌቪዥን
እሁድ ሰኔ 14 2012 ዓ.ም ተመረጥ
ከምሽቱ 3 ሰዓት ላይ
በአሜሪካ ድምጽ
አዲስ አበባ ቦሌ ጨፌ የለይቶ ማቆያ ወይ ማገገሚያ ሴንተር ውስጥ እገኛለሁኝ።
ለጥያቄው ምላሽ ከመስጠትም ባሻገር
ዶክተር ኤባ አባተ
የህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተርና ሌሎችም ባለሙያዎች ለተመልካቾችና ለአድማጮች ጥያቄዎች መልስ ይሰጣሉ።
ታዋቂ ኢትዮጵያውያንም ለእናንተ መልእክቶች አሏቸው።
አሜሪካን ድምጽ ሬዲዮያ በእውነቱ ይሄንን ነገር አዘጋጅቶ ወገኖችን ታቀርብ።
ከኛ ጋር ታደሙ። ነገ ቅዳሜ ሰኔ 13 2012 ዓ.ም ተመረጥ ከምሽቱ 2 ሰዓት ላይ በአሃዱ ቴሌቪዥን
ኮቪድ-19 በኢትዮጵያ
ስጋት ክፋትና ጥፋት በአሜሪካ ድምጽና
በአሃዱ ሬዲዮና ቴሌቪዥን ከኛ ጋር ታደሙ።
የተከበራችሁ አድማጮች ለምሽቱ ያስተናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ከኛ ቀጥሎ የትግርኛ ዝግጅት የአየር ሰዓቱን ይረከባል። በእኛ በኩል ሰላም፣ በደህና ደሩ።